nagaatti bula. Amma sagantaa afaan Amaaraatu itti fufa. The Voice of
America. Yih, ya America Dims Radio Xabiya nou. በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሰኞ ሰኔ 7 2013 ዓ.ም ዝግጅታችን ጀመረ። በምሽቱ ዝግጅታችን ከምናቀርባቸው ጥቂቶቹን እናስተዋውቃችሁ።
የድምጽ መስጫ ወረቀት ከዛሬ ጀምረን ዲስሚኔት እናደርጋለን። እሱ እንግዲህ ከዛሬ ማውሻውን ጀምሮ የሚጀመር ነው የሚሆነው። ሴንሲቲቭ ማቴሪያል ስለሆነ ምናልባት እሱ ትንሽ ቀኑ በተጠጋ ቁጥር ነው ማድረስ ያለብን። ቀድመን አድርሰን በተለያዩ ቦታዎች ላይ የጥበቃ የማስቀመጥ የመሳሰሉት አደጋዎች ለመቀነስ ማለት ነው።
የኢትዮጵያ ብሔራዊ ምርጫ ቦርድ የኮሙኒኬሽን አማካሪ ሶሊያና ሽመልስን የሰማችሁት። ሙሉ ዘገባውን ባብየረስ አድምጣላችሁ። የሰባቱ የዓለም ባለጸጋ ሀገሮች መሪዎች ጉባኤ ሲጠናቀቅ የተላለፈውን ውሳኔ ይዘት በምሽቱ እናስደምጣችኋለን። ዘጋቢያችን በአክሱም ከተማ ያደረገችውን ቅኝትም ይዘናል። ጤና ይስጥልኝ፣ እንደምናመሻችሁ ክቡራን አድማጮች። የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ብርሃን ኃይሉ ስርጭቱን ታቀናብርልናለች። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን amharic.voanews.com @voanews የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ አሃዱ ራዲዮ 94.3 ላይ ታገኙናላችሁ። አሁን የሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ።
እናስተለኝ እንደምናመሻችሁ አድማጮች፣ ዜናውን የማሰማችሁ ቆንጂት ታዬ ነኝ። የሰባቱ ባለጸጋ ሀገሮች ቡድን ሰባት አባል ሀገሮች መሪዎች እንግሊዝ ካርቢስ ቤላ ያካሄዱትን ጉባኤ ለድሆች ሀገሮች ከአንድ ቢሊዮን በላይ የኮቪድ-19 ክትባቶችን ለመለገስ ቃል በመግባት እንዲሁም ቻይናን በተለያዩ ጉዳዮች ረገድ በመንቀፍ ትናንት እሁድ ጉባኤያቸውን አጠናቀዋል። መሪዎቹ በጉባኤያቸው ማብቂያ ዓለም አቀፍ ኃላፊነትና ዓለም አቀፍ ተግባር በሚል ርዕስ ባወጡት የጋራ መግለጫ ኢትዮጵያ የትግራይ ክልል ጉዳይ ላይ አትኩረዋል። በክልሉ የሚካሄደው ግጭት መቀጠሉ እንዲሁም በብዙ መቶ ሺዎች የሚቆጠር ሕዝብ ለረሃብ አደጋ የሚጋለጥበት የከበደ ሰብአዊ ቀውስ መደቀኑን የሚገልጹት ሪፖርቶች በጥልቅ አሳስበውናል ብለዋል። አስከትለውም የሚፈጸመውን መጠነ ሰፊ ወሲባዊ ጥቃት ያሉትን ጨምሮ የሚደርሱት አስከፊ የጭካኔ አድራጎቶችን እናወግዛለን ያለው የቡድን ሰባት መሪዎች የጋራ መግለጫ የተባበሩት መንግስታት ድርጅት የሰብአዊ መብት ኮሚሽነር ቢሮ በጉዳዩ ዙሪያ የማጣራት ስራዎችን መቀጠሉን እንደግፋለን ብሏል። ተፈጽመዋል በተባሉት የሰብአዊ መብት ጥሰቶች ሙሉ ተጠያቂነት መኖር አለበት፣ ፈጻሚዎቹም ሕግ ፊት እንዲቀርቡ እናሳስባለን ብለዋል የቡድን ሰባት መሪዎች። በክልሉ የሚካሄዱ ግጭቶች በአስቸኳይ እንዲገቱ፣ ሰብአዊ ረዴት ለሁሉም አካባቢዎች ያለምንም እንቅፋት ተደራሽነቱ እንዲመቻችና ኤርትራ ወታደሮች በአስቸኳይ ከክልሉ እንዲወጡ ጥሪ እናቀርባለን ብለዋል። አሉት ቀውሶች ብቸኛው መፍትሄ ተአማኒ የሆነ የፖለቲካ ሂደት ነው ያሉት የቡድን ሰባት መሪዎች ሁሉም ወገኖች ይህንኑ መንገድ እንዲከተሉ እናሳስባለን ሲሉ አክለዋል። ማስከተልም የኢትዮጵያ መሪዎች የዜጎች ሁሉ ሰብአዊና ፖለቲካዊ መብቶች መከበርን መሰረት ያደረገ ብሔራዊ እርቅና መግባባትን የሚያራምድ በይበልጥ ሰፋ ያለ አሳታፊነት ያለው የፖለቲካ ሂደት እንዲከተሉ በማለትም ጥሪያቸውን አቀርበዋል። የጂ7 መሪዎች የኮሮና ቫይረስ ወረርሽኝን ለማስወገድ፣ የአየር ንብረት ለውጡን ለመታገልና የዓለምን ኢኮኖሚ ለመገንባት የሚያስችሉ የተለያዩ እርምጃዎችን ለመውሰድ ቃል ተገባብተዋል። ቻይናና ሩሲያን በዓለም ጸጥታና ኢኮኖሚ ላይ የተደቀኑ አደጋዎች ምንጮች ናቸው ሲሉ መሪዎቹ ነቅፈዋል። በመጽሔት ክፍለ ጊዜ ዝርዝሩ ይቀርባል። ይህ በዚህ እንዳለ የሮማ ካቶሊክ ቤተክርስቲያን ርዕሰ ሊቃነ ጳጳሳት ፍራንሲስ ከባድ ሰብአዊ ቀውስ ውስጥ ለሚገኘው በተለይም ቅርቤ አድርጌ ለሚመለከተው የትግራይ ሕዝብ ሁከቱ እንዲያበቃ ለህዝብ ሁሉ የምግብና የጤና ድጋፍ እንዲረጋገጥ ተቻለም ፍጥነት ማህበራዊ መግባባት ይሰፍን ዘንድ አብረን ጸሎት እናድርስ ሲሉ ትናንት እሁድ ትዊተር ገጻቸው ባሰፈሩት ጽሑፍ ተማጽኖ አቅርበዋል። ይህ በዚህ እንዳለ the elders ወይም አዛውንቶች በሚል ነጻ ማህበር ተሰባስበው ያላቸውን የጋራ ተመክሮና ተሰሚነት ለምዙሪያ ሰላም ፍትህና ሰብአዊ መብት ከበሬታ እንዲሰፍን የሚጥሩ መሪዎች የተባበሩት መንግስታት ድርጅትና የአፍሪካ ህብረት በትግራይ የከበደ ረሃብ አደጋን ለመከላከልና የጭካኔ አድራጎቶችን ለማስቆም ፈጥነው መንቀሳቀስ አለባቸው ሲሉ ዛሬ ለንደን ላይ ባወጡት መግለጫ አሳሰቡ። አዛውንቶች ስብስቡ ሊቀመንበር የቀድሞዋ የተባበሩት መንግስታት የሰብአዊ መብት ከፍተኛ ኮሚሽነር ሜሪ ሮቢንሰን እና የኖቤል የሰላም ተሸላሚዋ የቀድሞ የላይቤሪያ ፕሬዝዳንት ኤለን ጆንሰን ሰርሊፍን ያሰባሰበው ማህበር መንግስታቱ ድርጅት የጸጥታ ምክር ቤትና የአፍሪካ ህብረት ለትግራይ ክልል የሰብአዊ ረዴትና የሰብአዊ መብት ቀውስ መፍትሄ ለማግኘት በአስቸኳይ እርምጃ እንዲወስዱ እናሳስባለን ያሉ ሲሆን ቀውሱ ለአፍሪካ ቀንድ ሰላምና ጸጥታ በግልጽ አደጋ የሚደቅን ነው ሲሉም አሳስበዋል። ይህ በዚህ እንዳለ የኢትዮጵያ ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን ከትናንት በስቲያ ለዓለም አቀፉ ማህበረሰብ ባስተላለፉት የቪዲዮ መልእክት መንግስታቸው ለትግራይ ክልል ቀውስ ምላሽ ለመስጠት እያከናወናቸው ያሉ ተግባራትን አብራርተው ነገሮችን ወደ ውስብስብ ሁኔታ የሚቀይር ያልተገባ ተጽዕኖ ኢትዮጵያ ላይ ማድረግ ችግሮችን ያባብሳል እንጂ መፍትሄ አያስገኝም ብለዋል። ምክትል ጠቅላይ ሚኒስትሩ አክለውም ኢትዮጵያ ትግራይ ክልል ውስጥ ያለውን ሰብአዊ እርዳታ ለማሻሻል ማህበራዊ ግንኙነቶችን ለማጠናከርና መሰረታዊ አገልግሎቶቻቸው ወደ ነባር ይዞታቸው እንዲመለሱ አጋር አካላት ጋር ለመስራት ዝግጁ ነች። ይህ ወሳኝ ጊዜ ኢትዮጵያ የምትሻው የወዳጆችንና የአጋሮችን ድጋፍ እንጂ ችግሩን የበለጠ ውስብስብ የሚያደርግ ጫና አይደለም ብለዋል። ሌላ በኩል የትግራይ ክልል አንዳንድ አካባቢዎች ለከፋ ረሃብ መጋለጣቸውን የሚገልጹ መግለጫዎች መሬት ላይ ያለውን እውነታ አያሳዩም ሲል ኢትዮጵያ መንግስት ባለፈው ሳምንት አስታውቋል። የውጭ ጉዳይ ሚኒስቴር ቃል አቀባይ ዲና ሙፍቲና የአደጋ ስራ አመራር ኮሚሽነር ምትኩ ካሳ በሳምንቱ አጋማሽ ለጋዜጠኞች በሰጧቸው መግለጫዎች አካባቢው መታረስ ከሚችለው መሬት 70% ለእርሻ ዝግጁ መሆኑን ጠቅሰው ይደግሞ የከፋ ረሃብን ያስቀራል ብለዋል። በመጀመሪያው የሰብአዊ እርዳታ አቅርቦት ከ4 ሚሊዮን በላይ ሰው መድረስ መቻሉን ባለስልጣናቱ አመልክተው በሁለተኛውና በሶስተኛው ዙሮች ለ5.2 ሚሊዮን ሰው የ$135 ሚሊዮን ግምት ያለው 798,000 metric tons የዕለት ደራሽ እርዳታ በ6 የሀገርና ዓለም አቀፍ የረድኤት ተቋማትና በመንግስትም በቀጥታ መከፋፈሉን ተናግረዋል። የሰብአዊ መብቶችን አያያዝ አስመልክቶ ቀደም ሲል መግለጫ የሰጡት የሀገሪቱ ጠቅላይ አቃቤ ሕግ ዶክተር ጌዲዮን ጢሞቴዎስ ለሩስ የተፈጸሙ የመድፈርና ሌሎችም የወንጀል አድራጎቶችን እያጣሩ ክሶችን እየመሰረቱ መሆናቸውን አብራርተዋል። ሱዳን የውሃ ሀብት ሚኒስቴር ኢትዮጵያ በታላቁ የህዳሴ ግድቧ ላይ ድርድር ከቀጠለች ካርቱም ጊዜያዊ ስምምነት ላይ ለመድረስ መስማማቷን ዛሬ ገለጸ። የአባይ ተፋሰስ የግርጌ ሀገሮች ግብጽና ሱዳን ኢትዮጵያ እየገነባች ባለው ታላቁ የህዳሴ ግድብ አገልግሎት ላይ ሁሉም የሚስማማበት ውል እንድትፈርም ሲገፉ መቆየታቸው ይታወቃል። ዝርዝሩን ትዝታ በላቸው ታቀርባለች።
የሱዳን ውሃ ሚኒስትር ያሲር አባስ ዛሬ ካርቱም ውስጥ ጋዜጠኞች በሰጡት መግለጫ ሱዳን እስካሁን የተደረሱ ስምምነቶችን መፈራረም ጭምር የጊዜውን ጥበት ከግንዛቤ በማስገባት አንድ ሁሉም የሚስማማበት ሁኔታ ለመቀበል ዝግጁ ናት ብለዋል። ድርድሮች ለመቀጠላቸውና በግልጽ በተጠቀሱ ጊዜያት ውስጥ ለመካሄዳቸው ዋስትናም መሰጠት እንዳለበት ገልጸዋል። ሶስቱ ሀገሮች አብዛኞቹ ቴክኒካዊ በሆኑ ጉዳዮች ላይ ቢስማሙም በሁሉም ወገኖች ተቀባይነት ያለው ውል መፈራረም አለመቻላቸውን አስታውሰዋል ሚኒስትሩ። የአፍሪካ ህብረት ባለፈው ሚያዝያ ወር ኪንሻሳ ውስጥ ካዘጋጀው የሶስቱ ሀገሮች ድርድር ወዲህ ምንም እርምጃ እንዳልተወሰደም ጠቅሷል። ግድቡን የመሙላት የመጀመሪያ ዓላማዋን ባለፈው ዓመት እንዳሳካች የተናገረችው አዲስ አበባ ስምምነት ባይፈረምም በመጪው ነሐሴ ወር ሁለተኛው ሙሌት እንደምትፈጽም ተናግራለች። ለመስኖና ለመጠጥ ውሃ 97% በአባይ ወንዝ እተማመናለሁ የምትለው ግብጽ ግድቡ ለህልውናዬ ያሰጋል ብላለች። ሱዳን ግድቡ በየዓመቱ የሚያጋጥማትን በውሃ መጥለቅለቅ ያስቆማል የሚል ተስፋ ቢኖራትም ስምምነት ላይ ካልተደረሰ የራሷ ግድቦች ሊጎዱ እንደሚችሉ ትናገራለች። በርካታ ቁጥር ያላቸው ሱዳናውያን ባለፈው ሳምንት ሰኞ ካርቱም በሚገኘው የኢጣሊያ ኤምባሲ ፊት ለፊት የጣሊያን ኩባንያ ሳሊኒ ኢምፐርጊሎ በግድቡ ግንባታ መሳተፉን በመቃወም ተሰልፈዋል። በተቃውሞው ላይ ድምጻቸውን ካሰሙት አንዱ አሊ የተባለ ኢትዮጵያ በሁለተኛው ሙሌት ከቀጠለች ለኛ መቅሰፍት ነው ብሏል። ባለፈው ሳምንት የግብጽና የሱዳን የውጭና የውሃ ጉዳይ ሚኒስትሮች አንድ አይነት ስምምነት ላይ ለመድረስ ኢትዮጵያን በጋራ ለመግፋት መስማማታቸው ተጠቅሷል።
የኤርትራ ኦርቶዶክስ ተዋህዶ ቤተክርስቲያን ትናንት ሰኔ 6 ቀን 5ኛ ፓትርያርኳን በታላቅ ድምቀት ሾማለች። እዚህ የመንግስት ከፍተኛ ባለስልጣኖች፣ ዲፕሎማቶች፣ የሃይማኖት አባቶች፣ ካህናት፣ ሊቃውንት፣ የኤርትራ ገዳማት ተወካዮች በተገኙበት ስነ ስርዓት ላይ ብፁዕ አቡነ ቄርሎስ ቤተክርስቲያንንና ህዝብን በቅንነት ለማገልገል ቃለ መሐላ ፈጽመዋል። አስመራ ብርሃነ በርሀ ተከታዩን ዘገባ አስተላልፏል።
ኦርቶዶክሳዊት ተዋህዶ ቤተክርስቲያን ኤርትራ እሁድ ሰኔ 6/2013 ብፁዕ አቡነ ቄርሎስን 5ኛው ፓትርያርኳ አድርጋ ሾማለች። ብፁዕ ወቅዱስ አቡነ ቄርሎስ በርዕሰ አድባራት ደብረጽዮን ቅድስተ ማርያም ቤተክርስቲያን በተደረገው የሹመት ስነ ስርዓት ላይ ነው በብፁዓን ሊቃነ ጳጳሳት ተቀብተው 5ኛው የኤርትራ ሊቃነ ጳጳሳት ፓትርያርክ ሆነው የተሾሙት። ዛሬ እሁድ ሰኔ 6/2013 በደቡብ ሪጅን የአድቀዬ ሀገረ ስብከት ብፁዕ አቡነ ቄርሎስ የኤርትራ ኦርቶዶክስ ተዋህዶ 5ኛው ሊቃነ ጳጳስ ሆነው ተሹመዋል። ሹመቱም በአስመራ ርዕሰ አድባራት ደብረ ጽዮን ቅድስተ ማርያም ቤተ ክርስቲያን ተፈጽሟል ብለዋል። በሹመቱ ስነ ስርዓት 5ኛው ፓትርያርክ ብፁዕ ወቅዱስ አቡነ ቄርሎስ ህዝብና ቤተ ክርስቲያኒቱን በቅንነት ለማገልገል ቃለ መሐላ ፈጽመዋል። ህዝቤን እንዳፈቅርና በርኅራሄና በጥበብ እንድመራው በሁሉም አገልግሎቴ ያለ ልዩነትና መከፋፈል በመስራት አርአያ በመሆን የቤተ ክርስቲያን ሀብት ንብረትና ገንዘብ የእግዚአብሔር መሆኑን አምኜ በተገቢው ቦታ ለመዋል ቃል ኪዳን እገባለሁ ብለዋል። ፓትርያርኩ አያይዘውም የተጣለባቸውን ከባድ ኃላፊነት በብቃት እንዲፈጽሙ ምእመናንና የሃይማኖት አባቶች በጸሎት እንዲያግዟቸው ጥሪያቸውን አቅርበዋል። የጸሎት መርሃ ግብሩ ከተጠናቀቀ በኋላ ፓትርያርኩ በሞተር ሳይክልና መኪና ታጅበው ወደ ኦርቶዶክስ ተዋህዶ ቤተ ክርስቲያን መንበረ ፓትርያርክ ጽሕፈት ቤት ተሸኝተዋል። በመንበረ ፓትርያርኩ ጽሕፈት ቤትም ለክብራቸው የምሳ ግብዣ ተደርጓል። በሹመቱና በምሳ ግብዣውም የመንግስት ከፍተኛ ባለስልጣኖች፣ ዲፕሎማቶች፣ የሃይማኖት መሪዎች፣ ካህናት፣ ዲያቆናት፣ ሊቃውንት እንዲሁም ሌሎች ታዳሚዎች ተገኝተዋል። ብርሃነ በርሀ ለአሜሪካ ድምፅ ከአስመራ።
ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ አገልግሎት ነው። ከቡድን ሰባት ጉባኤ በኋላ ወደ ብረሰልስ ያቀኑት የዩናይትድ ስቴትስ ፕሬዚደንት ጆ ባይደን ዛሬ በፕሬዝደንትነት የመጀመሪያቸው በሆነው የኔቶ የሰሜን አትላንቲክ ቃል ኪዳን ድርጅት የመሪዎች ጉባኤ ባሰሙት ንግግር ዩናይትድ ስቴትስ ለኔቶ ባላት ድጋፍ እንደ ጸናች ነች ሲሉ ቃል ሰጥተዋል። ባይደን ከኔቶ ዋና ጸሐፊ የንስ ስቶልተንበርግ ጋር ባደረጉት ስብሰባ አውሮፓውያን ሁሉ ዩናይትድ ስቴትስ ከጎናችሁ መቆሟን እንድታውቁት እፈልጋለሁ ብለዋል። ቃል ኪዳን ድርጅቱ አንቀጽ 5 የጋራ ደህንነታችን በጋራ ወታደራዊ ህብረት መጠበቅ የሚለውን መርህ የተቀደሰ ኃላፊነታችን አድርጌ ነው የምመለከተው ሲሉም ባይደን አክለዋል። የኔቶ ዋና ጸሐፊም በበኩላቸው ከቻይናና ከሩሲያ በኩል የተደቀኑ ስጋቶችን በሚመለከት መላ ለመፈለግ ዩናይትድ ስቴትስ ፕሬዚደንት ባይደን ጋር እመካከራለሁ ያሉ ሲሆን ጉዳዩን አስመልክቶ የኔቶ አጋሮች የጋራ አመለካከት እየያዙ መጥተዋል ብለዋል። ሌላ ዜና፣ የዩናይትድ ስቴትስ ፕሬዚደንት ጆ ባይደን እና የሩሲያው አቻቸው ቭላዲሚር ፑቲን ከነገ በስቲያ ረቡዕ ጉባኤ ለመቀመጥ ተዘጋጅተው ባሉበት በአሁኑ ወቅት ሁለቱ ሀገሮች ዩናይትድ ስቴትስ ላይ የተፈጸሙትን አሽመድማጅ የሆኑ የሳይበር ጥቃቶች ተጠያቂነትን በሚመለከት ትናንት እሁድ የተለያዩ አቋሞች አንጸባርቀዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ትናንት ለኤቢሲ ቴሌቪዥን በሰጡት ቃል አንድም ኃላፊነት የሚሰማው ሀገር በሳይበር ጥቃት ተግባር ላይ የተሰማሩ ወንጀለኛ ድርጅቶች ሸሸጊያ መሆን አይገባውም ብለዋል። የሩሲያ ፕሬዚደንት ፑቲን በበኩላቸው በሀገራቸው ቴሌቪዥን በሰጡት ቃል ሩሲያ ከዩናይትድ ስቴትስ ጋር እኩል የሳይበር ጥቃት ፈጻሚዎችን አሳልፋ ለመሰጣጠት ፈቃደኛ ነች ብለዋል። ሁን እንጂ የትኛው የሩሲያ ተቋም ላይ ከዩናይትድ ስቴትስ የመነጨ ጥቃት እንደተፈጸመ በግልጽ የሚታወቅ ነገር የለም። ለ12 ዓመታት ሊኩድ በሚሰኘው ፖለቲካ ፓርቲ መሪ በሆኑት በቤንጃሚን ኔታንያሁ ከተመራችና 4 ጊዜ የተካሄዱት ምርጫዎች ያለ ውጤት ከተጠናቀቁ በኋላ እስራኤል አሁን አዲስ መንግስት መስርታለች። አዲሱ መንግስት ከቀኝና ከግራ ዘመም የተውጣጡ 8 ፓርቲዎች ጥምረት ሲሆን ለመጀመሪያ ጊዜ የአረብ ፓርቲንም አካቷል። ፓርላማም 60-59 የሆነ አብላጫ ድምጽ አግኝቷል። ቀኝ ዘመሙ ያሚና ፓርቲ የተመረጡት ናፍታሊ ቤነት የመጀመሪያዎቹን 2 ዓመታት በጠቅላይ ሚኒስትርነት ካገለገሉ በኋላ መሃል ላይ ያለ አቋም የሚከተሉት ያይር ላፔድ ደግሞ ስልጣኑን ይረከባሉ። በመጽሔት ክፍለ ጊዜ ዝርዝሩን የያዘ ዘገባ ይቀርብበታል። ወደ ኮቪድ-19 ዜናዎች ስናልፍ ብሪታንያ ውስጥ በዓለም አቀፉ ኮቪድ-19 ወረርሽኝ ምክንያት ተጥለው የሰነበቱት የእንቅስቃሴ ክልከላዎች መነሳታቸው ተጨማሪ 2 ወይም 4 ሳምንት እንደሚራዘም ጠቅላይ ሚኒስትር ቦሪስ ጆንሰን ዛሬ ይፋ ያደርጋሉ ተብሎ ተጠብቋል። እንቅስቃሴ ክልከላዎቹ መነሳት ለመዘግየቱ ምክንያት የሆነው ሲጀምር ህንድ ውስጥ የተቀሰቀሰው ዴልታ የተባለው የኮሮና ቫይረስ ዝርያ እንግሊዝ ውስጥ እየጨመረ መምጣቱ መሆኑ ተገልጿል። ዚምባብዌም የኮሮና ቫይረስ ስርጭቱን ለመቆጣጠር የእንቅስቃሴ ክልከላዎቹን መልሳ ልታጸና ወስናለች። የዚምባብዌ ምክትል ፕሬዚደንት ኮንስታንቲኖ ቺዌንጋ በቴሌቪዥን በሰጡት መግለጫ ሰው አስፈላጊዎቹን የጥንቃቄ እርምጃዎች ተግባራዊ ማድረጉ ላይ ችላ ማለቱ ቫይረሱ በይበልጥ እንዲዛመት አድርጓል ብለዋል። ለሰዓቱ ያለን ዜና በዚሁ ያበቃል።
ቆንጅታዬን ለዜናዎቹ እናመሰግናለን። ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርዝ፣ በ25 ሜትር ባንድ በ12040 ኪሎ ሄርዝ፣ በ31 ሜትር ባንድ በ9485 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሰኞ ሰኔ 7 2013 ዓ.ም ዝግጅታችን ነው። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን amharic.voanews.com @voanews የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ አሃዱ ራዲዮ 94.3 ላይ ታገኙናላችሁ። አሁን ወደ ዕለቱ አብይ ርዕስ እንለፍ። ልክ የዛሬ ሳምንት ለሚካሄደው ጠቅላላ ምርጫ ዝግጅቶች እየተጠናቀቁ መሆኑን የኢትዮጵያ ብሔራዊ ምርጫ ቦርድ አስታውቋል። የድምጽ መስጫ ወረቀቶች ከዚህ ምሽት ጀምሮ ወደ ተለያዩ አካባቢዎች እንደሚላኩ የጠቀሱት የቦርዱ የኮሙኒኬሽን አማካሪ ሶሊያና ሽመልስ ዜጎች ድምጽ እንዲሰጡ የማበረታታት ስራ እየተሰራ መሆኑን አመልክተዋል። 45,000 የሚሆኑ የሀገር ውስጥ ታዛቢዎች ፈቃድ ወይም ባጅ መውሰዳቸውንም አስረድተዋል። በጸጥታና በተለያዩ ምክንያቶች ምርጫው የዛሬ ሳምንት በማይካሄድባቸው 59 የምርጫ ክልሎች ደግሞ በጳጉሜ 1 እንደሚካሄድ የኮሙኒኬሽን አማካሪዋ አስታውቀዋል። እስክንድር ፍሬው ተከታዩን ዘገባ አሰናድቷል።
ለከ ዛሬ ሳምንት ሰኔ 14 ቀን በበርካታ ሀገሪቱ አካባቢዎች የሚገኙ ኢትዮጵያውያን ለስድስተኛው አጠቃላይ ምርጫ ድምጽ ይሰጣሉ። የኢትዮጵያ ብሔራዊ ምርጫ ቦርድ የሰጠው መግለጫ የዚህ ምርጫ የመጨረሻ ዝግጅት የተብራራበት ለጥያቄዎችም ምላሽ የተሰጠበት ነው። ዛሬ ምሽት ከሚኖረው ክንውን በመነሳት የቦርዱ የኮሙኒኬሽን አማካሪ ሶሊያና ሽመልስ ይሄንን ያብራራሉ።
የድምጽ መስጫ ወረቀት ከዛሬ ጀምረን ዲስሚኔት እናደርጋለን። እሱ እንግዲህ ከዛሬ ማምሻውን ጀምሮ የሚጀመር ነው የሚሆነው። ሴንሲቲቭ ማቴሪያል ስለሆነ ምናልባት እሱ ትንሽ ቀኑ በተጠጋ ቁጥር ነው ማድረስ ያለብን። ቀድመን አድርሰን በተለያዩ ቦታዎች ላይ የጥበቃ የማስቀመጥ የመሳሰሉት ነገሮች ለመቀነስ ማለት ነው። ስለዚህ እሱን ዛሬ ማምሻውን ጀምረን የድምጽ መስጫ ወረቀቶችን ወደ ተለያዩ የምርጫ ክልሎች እናደርሳለን ብለን ነው የምናስበው።
በስድስተኛው የኢትዮጵያ ሀገራዊ ምርጫ ድምጽ ለመስጠት የተመዘገቡ ኢትዮጵያውያን ቁጥር ከ37 ሚሊዮን በላይ መሆኑን የቦርዱ መረጃ ያመለክታል። ከሰሞኑ ክንውኖች አንዱ ታዲያ እነዚህ የተመዘገቡ ዜጎች ድምጻቸውን እንዲሰጡ ማበረታታት መሆኑን ሶሊያና አስረድተዋል።
የምርጫ አይነቶቹ ምንድናቸው? የድምጽ አሰጣጥ እንዴት ነው የሚሉ መልእክቶች ድምጽ እንዴት ይሰጣል የድምጽ መስጫ ወረቀት ላይ የሚሉ መልእክቶች ያስተላልፈን ነው በተለያዩ ሚዲያዎች በሬዲዮኖችም በቴሌቪዥኖችም። እሱ እንግዲህ መልእክት ይቀጥላል። የአጭር የስልክ መልእክት ከትላንትና ጀምረን ማስተላለፍ ጀምረናል እስከ ድምጽ መስጫ ቀን ድረስ እሱም ይቀጥላል። ወደ 8 ወይም 9 አካባቢ የሚሆኑ መልእክቶች ለሁሉም የሞባይል ስልክ ተጠቃሚዎች እናደርሳለን ብለን እናስባለን። የመራጮች ካርድን ከመውሰድ ቀጥሎ ወጥተው ድምጻቸውን እንዲሰጡ የሚያበረታታ ማለት ነው። ሌላኛው 102 በጣም አክቲቭ የሆኑ የሲቪክ ማህበራት በተለይ ለድምጽ መስጫ ቀን ድምጻቸውን ዜጎች ወጥተው እንዲሰጡ ትምህርቶችን እያስተማሩ ነው። ከኛ ጋር የድምጽ መስጫ ቀን መልእክቶች ምን አይነት መሆን ይችላሉ ወይም ምን አይነት መሆን አለባቸው፣ ምን ማተኮር አለባቸው የሚለውን ነገር አብረን ስንሰራ ቆይተናል። ከባለፈው ሳምንትም ጀምሮ የነሱንም መልእክቶቻቸውን ማየት ክራፍት ማድረግ ምን ላይ ማተኮር አለበት የሚለውን ማገዝ ነው። ምናልባት ቁጥሩን የምታስታውሱ ከሆነ ወደ 167 አካባቢ ናቸው የመራጮች ትምህርትን ለመውሰድ እውቅና ያገኙት ከቦርዱ ሲቪክ ማህበራት። ግን በጣም አክቲቭሊ የሚንቀሳቀሱትና ከኛ ጋር በአንድም ሆነ በሌላ መልኩ መራጮችን በማስተማር የሚሳተፉት አሁን ቅድም የጠቀስኳቸው 102 ናቸው ማለት ነው።
የምርጫ ግንዛቤ ከመፍጠር በተጨማሪ የምርጫውን ሂደት ለመታዘብ የተመዘገቡ 46 የሲቪክ ማህበራት መኖራቸውንም ሶሊያና ተናግረዋል። እነዚሁ ማህበራት 45,000 የሚሆኑ ታዛቢዎችን እንደሚያስተማሩም ነው የገለጹት። ዓለም አቀፍ ታዛቢዎችን በተመለከተ የተጠየቁት የኮሙኒኬሽን አማካሪዋ ለጊዜው ያለኝ መረጃ በሚል ተከታዩን መልሰዋል።
የዓለም አቀፍ ታዛቢዎች ቁጥር አሁን እጄ ላይ የለኝም። አይ ቲንክ ሳምራይዝ አድርገን መግለጽ እንችላለን። በየቀኑ ነው የምንገናኘው። ሰሞኑን አገር አቀፍ ታዛቢዎች ማህበራቸው ከዛ የማህበራቸው አባላት ሆኖ ስለሚ የሚመጣ ነው። ከዓለም አቀፍ ታዛቢዎች ግን ተመልክቶ አንዳንዶቹ ለምሳሌ በዚህ ሳምንት የመጡ አሉ። ባጃቸውን እንደገና ወስደው ያልጨረሱ አሉ። ከዚህ ፊት የመጡ እነሱና ረዳቶቻቸው የሚወስዱበት ሁኔታ አለ። እንደገና በዚህ ሳምንት መጨረሻ ላይ ይገባሉ ብለን የምንጠብቃቸው አሉ፣ ለድምጽ መስጫ ቀኑን ለመታዘብ እና ከዛ በኋላ ፖስት ኢሌክሽኑ ለማየት። ስለዚህ ወይ ነገ ሳምራይዝ አድርገን ማሳወቅ የምንችል ይመስለኛል። ግን ፋይናሉ ቁጥር እጄ ላይ ስለሌለ ነው። እስካሁን ደሳቲንግ 3 አለ መሰለኝ። አፍሪካ ህብረት መጥተዋል፣ ባጅ ሰተን አልጨረስንም። የአይአርአይ ኢንዲአይ እነሱም ከነ ድጋፍ ከሰጪዎቻቸው ጋር በአሜሪካ መንግስት አማካኝነት የሚደረገው መታዘብ ማለት ነው። የእነሱ ቡድን አለ። ከዛ በኋላ የኢስት አፍሪካ የምርጫን የሚያከናውኑ ተቋማት አንድ ላይ እነሱም ምርጫውን ለመታዘብ ጥያቄ አቅርበዋል። ፕሮሰስ ላይ ያለ ነገር አለ። የደቡብ አፍሪካ ኢሌክሽን ማኔጅመንት ፖሊስ ደቡብ አፍሪካ ላይ የሚገኙት እነሱም ፕሮሰስ ላይ ናቸው። ግን አብዛኛዎቹ ለምርጫው አንድ ሳምንት ሲቀረው ጥቂት ቀናት ሲቀረው መጥተው ስለሆነ ፕሮሰስ የሚያደርጉት ምናልባት ለማወቅ ሰሞኑን ሊያስቸግረን ይችላል። ግን የምናሳውቀው ነው የሚሆነው።
የኢትዮጵያ ብሔራዊ ምርጫ ቦርድ በጸጥታና በሌሎች ምክንያቶች የድምፅ አሰጣጡ ሰኔ 14 ቀን የማይካሄድባቸው 59 የምርጫ ክልሎች መኖራቸውን አመልክቷል። ይህም ሆኖ ግን እነዚህ 59 የምርጫ ክልሎች በሚገኙባቸው አካባቢዎች የሚኖሩ ዜጎች ጳጉሜ 1 ቀን በልዩ ትኩረት ድምጽ እንዲሰጡ እንደሚደረግ ሶሊያና አስረድተዋል።
የድምጽ አሰጣጥ ሂደትም ጳጉሜ 1 ላይ ያከናውናሉ። የመራጮች ምዝገባው እንዴት ይሆናል የሚለውን ነገር ከዛ አስቀድሞ ከድምጽ መስጫ ቀን አስቀድሞ በቦርዱ በኩል የሚወሰን ይሆናል። ምናልባት አጭር የመራጮች ምዝገባ ጊዜ አድርገን ከዛ ወዲያው ድምጽ መስጫውን እናደርጋለን ወይ፣ የመራጮች ምዝገባ ጊዜያችንን ምን ያህል ይሆናል፣ ከመቼ እስከ መቼ ደስ ይደረጋል እነዚህ ቦታዎች። ምክንያቱም አንዳንዶቹ የመራጮች ምዝገባ ጀምረው የተቋረጡ ናቸው፣ ሌሎቹ ደግሞ ጭራሽ ያልጀመርንባችን ናቸው መራጮችን መመዝገብ። ስለዚህ በልዩ ሁኔታ ለጸጥታ ሁኔታ የሚያስፈልግ የልዩ የመራጮች ምዝገባ፣ ለተፈናቀሉ ዜጎች የሚያስፈልግ ልዩ ስትራቴጂ፣ ኖርማሊ ከምናውቀው 30 ቀን ዜጎች በተመቻቸው ጊዜ እየሄዱ ተመዝግበው ድምጽ ከሚሰጡበት በተለየ ሁኔታ ለሁኔታዎቹ አመቺ የሚሆኑ ስትራቴጂዎችን አድርገን የመራጮች ምዝገባ ማነው የድምፅ አሰጣጥ ሂደትም ጳጉሜ 1 እናከናውናለን። ከጳጉሜ 1 በኋላ የምናደርገው ሌላ ምርጫ ይኖራል ብለን አናስብም። የመጨረሻችን ነው የሚሆነው።
የዛሬ ሳምንት ሰኔ 14 ቀን የሚካሄደው ምርጫ ውጤት የጳጉሜውን ምርጫ ሳይጠብቅ በጊዜው እንደሚገለጽ ምርጫ ቦርድ አስታውቋል። የኢትዮጵያ ፓርላማ 547 መቀመጫዎች አሉት ሲሆን አሸናፊ ሆኖ መንግስት ለመመስረት 50 ሲደመር 1 ማለትም 274 መቀመጫዎችን ማሸነፍ ያስፈልጋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድር ፍሬው ለዘገባው እናመሰግናለን። አድማጮች የሰማችሁት የዕለቱን አብይ ርዕስ ዘገባችንን ነበር። የትንታኔው መጽሔት ይቀጥላል። ባለፉት ዓመታት መንፈሳዊ ተጓዦችና ሀገር ጎብኚዎች በትግራይ ክልል ውስጥ ወደምትገኘው ቅዱስ ከተማ አክሱም ይተሙ ነበር። ዛሬ የዚች ከተማ ብዙ ጎዳናዎች ጸጥታ ሰፍኖባቸዋል። በርካታ የንግድ ቤቶች ተዘግተዋል። የዚህ ምክንያቱ ደግሞ ከሰባት ወራት በላይ የዘለቀው ብሔራዊ መንግስቱና ገዢውን ፓርቲ ለሶስት አስርት ዓመታት ሲመራ የነበረው ክልላዊው ፓርቲ የገቡበት ጦርነት ነው ይላል የሄዘር መርዶክ ዘገባ። ሀብታሙ ስዩም ዝርዝሩን ያሰማናል።
ከአርባ በመቶ በላይ የሀገሪቱን ህዝብ ቁጥር በሚሸፍኑትና በትግራይ ክልል ውስጥ ከፍተኛ ቁጥር በሚይዙት የኢትዮጵያ ኦርቶዶክስ እምነት ተከታዮች ዘንድ አክሱም ከዓለም ሁሉ የተቀደሰች ከተማ ናት። የቃል ኪዳኑ ታቦት፣ ትክክለኛው የአስርቱ ትእዛዛት መገኛ፣ ኢትዮጵያ ክርስትና የወልደት ቦታም ነው ብለው ያምናሉ። ዓለም ገብረ ስላሴ ከምዕመናኑ መካከል አንዷ ናት።
ወደ ቤተ ክርስቲያኑ የመጣሁት ምህረትን ለመለመን ነው። ፈጣሪ ታቦቱን ይጠብቃል።
ሰባት ወራትን ከተሻገረው ጦርነት በኋላ ግን በዚች ከተማ ውስጥ ያሉት ምዕመናን ከገጠሩ አካባቢ ተፈናቅለው የመጡ ናቸው። የጦርነቱ ሰለባዎች የከተማዋን ሆስፒታል ማጥለቅለቅ ቀጥለዋል። ኪሮስ ገብሩ ከቆሰሉት መካከል አንዱ ነው።
እዚህ ዝኾነ ቢም ላይ ተንዲኖ ገለን አሰርኩ
ህንፃው በቦምብ በሚመታበት ወቅት የግንባታ ስራ እየሰራን የህንፃውን ምሰሶ በኮንክሪት እየሞላን ነበረ። እግሬ ላይ በፍንጣሪው ተመትቻለሁ። ሌላኛውም እግሬ እንዲሁ ተመትቷል ያለው ኪሮስ። የሆስፒታሉ አስተዳዳሪዎች እንደሚናገሩት በጦርነቱ ከቆሰሉት በተጨማሪ በክልሉ የሚሞቱ ሰዎች ቁጥር እያሻቀበ ነው። የዚህ ምክንያቱ ደግሞ የሕክምና መስጫ ማዕከላት መውደማቸው ወይንም መዘረፋቸው ነው። ከዚህ በተጨማሪ ደግሞ ወደ ሆስፒታሎች የሚወስዱ በዋና ዋና ከተሞች የሚገኙ በርካታ መንገዶች አገልግሎት ማቋረጣቸውም ተጠቅሰዋል። የአክሱም ነዋሪዎች እንደሚናገሩት ከሆነ የንግድ እንቅስቃሴ ቀስ በቀስ ቢመለስም አልፎ አልፎ ግጭቶች አሁንም ይከሰታሉ። አጊዱ የአክሱም ከተማ ውስጥ ነጋዴ ናቸው። ሱቆቻችንን ካልከፈትን በረሃብ ልንሞት እንችላለን። በዚህ ጦርነት ነገሮች እየተቀያየሩ ነው። ሰዎች ከከተማ ወደ ገጠር ነበር የሚሸሹት። አሁን ግን የተፈናቀሉ ሰዎች ወደዚህ እየመጡ ነው። በሕይወት ለመቆየት ሱቃችንን መክፈት አለብን ያሉት በመቶዎች የሚቆጠሩ ሰላማዊ ሰዎችን እንደቀጠፈ ነዋሪዎች የሚናገሩለት የከፋ ጦርነት ወቅት በርካታ የንግድ ቤቶችም ተዘርፈዋል። በኢትዮጵያ መከላከያ ሰራዊትና በትግራይ ሕዝብ ነጻ አውጪ ግንባር ህወሓት መካከል ጦርነቱ ቀጥሏል። የኤርትራ ወታደሮች የፌዴራል ሰራዊትን በመደገፍ እየተዋጉ ነው። ሁለቱም ጎኖች ተፋላሚ ሚሊሻዎች አሏቸው። ጦርነቱ የተጀመረው ባለፈው ህዳር ወር ላይ ነው። የትግራይ ህዝቦች ነጻ አውጪ ግንባር ህወሓት ኃይሎች በክልሉ የሚገኘውን የፌዴራሉ ሰራዊት የጦር ምሽግ ካጠቁና የኢትዮጵያ ኃይሎችን ከክልሉ ካስወጡ በኋላ የተጀመረ ነው። በሺዎች የሚቆጠሩ ሲሞቱ፣ በሚሊዮኖች የሚቆጠሩ ደግሞ ተፈናቅለዋል። የሀገሪቱ መንግስት ትግራይ እያገገመች ነው ቢልም በርካታ ነዋሪዎች ግን የጸጥታና የኢኮኖሚ ሁኔታ ችግሮች እየተባባሱ እንደሆነ ይናገራሉ።
ሀብታሙ ስዩምና ሄዘር መርዶክን እናመሰግናለን። ወደ ተከታዩ ዘገባችን እናልፋለን። 12 ዓመታት ሊኩድ የተሰኘው የፖለቲካ ፓርቲ መሪ በሆኑት ቤንጃሚን ኔቴንያሁ ከተመራችና አራት ጊዜ የተካሄደው ምርጫ ያለ ውጤት ከተጠናቀቀ በኋላ እስራኤል አሁን አዲስ መንግስት መስርታለች። አዲሱ መንግስት ከቀኝና ከግራ ዘመም የተውጣጡ ፓርቲዎች ጥምረት ሲሆን ለመጀመሪያ ጊዜ የአረብ ፓርቲንም አካቷል። በፓርላማም 60-59 የሆነ አብላጫ ድምጽ አግኝቷል። ከቀኝ ዘመሙ የአሚና ፓርቲ የተመረጡት ናፍታሊ ቤኔት የመጀመሪያዎቹን ሁለት ዓመታት በጠቅላይ ሚኒስትርነት ካገለገሉ በኋላም መሀል ላይ ያሉት ያየር ላፔድ ደግሞ ስልጣኑን ይረከባሉ። ሊንዳ ግራዲስተን ከኢየሩሳሌም የላከችውን ዘገባ ስመኝሽ ቆየ ታቀርባለች።
ለአመታት የእስራኤል ጠቅላይ ሚኒስትር ሆነው ያገለገሉት ቤንጃሚን ኔትንያሁ ከስልጣናቸው መውረዳቸውን ተከትለው እሁድ ማታ የቴል አቪቭ መንገዶች ደስታቸውን አረፋና አብለጭላጭ ወረቀቶች ይዘው በሚገልጹ ሰዎች ተሞልታ ነበር። እጅግ በጣም ብዙ የሚሆኑት ኔትንያሁን ተቃውሞ ለወራት ሰልፍ ሲወጡ የሰነበቱ ሲሆን አሁን ከስልጣን መውረዳቸውን እንደ ድል እንደሚቆጥሩት ይናገራሉ። ቀደም ሲል በእስራኤል ፓርላማ ንግግር ሊያደርጉ የሞከሩት አዲሱ ጠቅላይ ሚኒስትር ኔፍታሊ ቤኔት ከፓርላማው አባላት እንቅፋት የገጠማቸው ሲሆን በርካታ አክራሪ አባላቶችም ከአዳራሹ እንዲወጡ ተደርገዋል።
ቢንያሚን ነታንያሁ ቢልቲ ንስያት
የ49 ዓመቱ ቤኔት ከአሜሪካዊ ወላጆች የተወለዱ ሲሆን የመጀመሪያው ሃይማኖተኛ የእስራኤል መሪም ናቸው። የስልጣን መቀበያ ንግግራቸውን ሲያደርጉ የገጠማቸው ተቃውሞ እስኪያልፍ በትዕግስት ቆመው በመጠበቅ ካለፈ በኋላ ንግግራቸውን ቀጥለዋል።
ጋሚ መከምሎ በመምሻላ አናፍኑ ንያጸገት አጽቡ
በንግግራቸው ታዲያ የሁሉም የእስራኤል ጠቅላይ ሚኒስትር ሆናለው ድምጻቸውን ለኔ ላልሰጡም ጭምር ካሉ በኋላ በእስራኤል ከሚኖሩ የአረብ ዜጎች ጋር አዲስ ምዕራፍ ለመጀመር ቃል ገብተዋል። ቤኔት የሚገኙበት የ8 ፓርቲዎች ጥምረት በእስራኤል ታሪክ ለመጀመሪያ ጊዜ ራሜ ተሰኘ የአረብ ፓርቲን አካቶ ይዟል። ከእስራኤል ህዝብ 20% የሚሆኑት አረቦች ሲሆኑ ለረጅም ጊዜ ሲገለሉ መቆየታቸውን ይናገራሉ። ለዚህ ነው የፖለቲካ ተመራማሪው ጋይ ቤን ፓራት የአረብ ፓርቲን በመንግስት ውስጥ ማካተቱ ትልቅ ትርጉም ያዘለ እንደሆን የሚናገሩት።
We have a Arab party which is in the government.
በመንግስትና ለጊዜውም ቢሆንም በቀኝ አክራሪው ሊኩዊድ ፓርቲ ጭምር እውቅና የተሰጠው የአረብ ፓርቲ አለን። ይሄ ለወደፊቱ አረብ ዜጎች በእስራኤል ፖለቲካ ውስጥ በእኩልነት ቦታ ሊኖራቸው የሚያስችል ለውጥ እንደሚኖር ያሳያል።
የመናገር እድል የተሰጣቸው ተሰናባቹ ጠቅላይ ሚኒስትር ቤንጃሚን ኔትንያሁ በንግግራቸው ቤኔትን ውሸታም በማለት የዘለፏቸው ሲሆን በቅርቡ ወደ ስልጣን እንደሚመለሱም ቃል ገብተዋል።
ቤኔት ተሚዶ ሲያፉህ
ኔትንያሁ በዚሁ ንግግራቸው ኢራን ውስጥ ቤኔት ኒውክሌር እንዳይኖረን አያስቆመንም በማለት ትልቅ ፌሽታ እየተደረገ እንደሆነ ከገለጹ በኋላ የቤኔትን ግራ ዘመን ፓርቲ ለማስወገድና አዲሱ መንግስት በፍጥነት እንዲወድቅ ቀንና ሌሊት እንደሚሰሩ ተናግረዋል። ፍልስጤሞች ግን በአዲሱ ጠቅላይ ሚኒስትር የእስራኤል ፖሊሲ ይቀየራል ብለው እንደማይጠብቁ ተናግረዋል። በሊንዳ ግራድስቲን ለተጠናቀረው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
ዘጋቢዎቻችንን እናመሰግናለን። ወደ ተከታዩ ዘገባ እንለፍ። የ7ቱ የዓለም ባለጸጋ ሀገሮች መሪዎች 3 ቀናት የዘለቀውን ጉባኤያቸውን በትናንትናው ዕለት ሲያጠናቅቁ ለኮሮና ቫይረስ ወረርሽኝ ፍጻሜ ለማበጀት የሚወሰዱ የተለያዩ እርምጃዎችን ጨምሮ የአየር ንብረት ለውጥ የደቀናቸውን ፈተናዎች ለመቀነስና የዓለም ምጣኔ ሀብትን መልሶ ለማንሰራራት በሚያስችሉ እርምጃዎች ላይ ለእርምጃዎችን ለመውሰድ ቃል ገብተዋል። የአሜሪካ ድምጿ የዋይት ሀውስ ዘጋቢ ፓትሲ ውዳስኳራ ያጠናቀረችውን ዘገባ አሉላ ከበደ እንደሚከተለው ያቀርበዋል።
የብሪታንያው ሬድ አሮስ አውሮፕላን የበረራ ትዕይንት ይታያል። የንግሥት ኤልሳቤጥ አቀባበል ተከተለ። የ7ቱ ባለጸጋ አገሮች መሪዎች ጉባኤ አስተናጋጅ የሆነችው እንግሊዝ ጠቅላይ ሚኒስትር ቦሪስ ጆንሰን እንደ አውሮፓውያን የዘመን አቆጣጠር ከ2019 ወዲህ መሪዎቹ በአካል ፊት ለፊት ሲገናኙ የመጀመሪያ የሆነውን ስነ ስርዓት ከፈቱ።
ድንቅ የሚሰኝ መግባባት የታየበት ነው።
ምንም እንኳን ጤናማ የሚመስል ሁኔታ ቢታይም አሁንም ግን የኮሮና ቫይረስ ወረርሽኝ እንዳጠላበት ነበር። እናም ወረርሽኙ እንዲያበቃና ወደፊትም መሰል ወረርሽኞች እንዳይቀሰቀሱ ቃል በመግባት ነው የተጠናቀቀው።
Leaders have pledged over 1 billion doses either directly or መሪዎቹ በቀጥታም ሆነ የኮቪድ ክትባትን ለማዳረስ በተወጠነው ዓለም አቀፍ መርሃ ግብር ኮቫክስ አማካኝነት ከ1 ቢሊዮን በላይ ክትባቶችን ለመስጠት ቃል ገብተዋል።
የመብት ተሟጋቾች ግን የተወሰደውም ሆነ የተገባው ቃል በቂ አይደለም ይላሉ። ክትባቶቹን እየሰበሰቡ ያከማቻሉ በሚል የሚወነጅሏቸውን ባለጸጋ አገሮች ከዚህም በላይ ማድረግ አለባቸው ነው ያሉት። የአእምሮ ንብረት ባለቤትነት መብታቸውን እንዲያነሱም ይጠይቃሉ። የዩናይትድ ስቴትሱ ፕሬዚዳንት ባይደን እና የፈረንሳዩ አቻቸው ማክሮን ሐሳቡን ሲደግፉ፣ የተቀሩት አገራት መሪዎች ግን ተቃውመውታል። አን ማሪዮት የኦክስፋም ከፍተኛ የፖሊሲ አማካሪ ናቸው።
We know that donations are not going to get us out of this crisis. What we needed to see was the G7 leaders coming together and to commit to lift the patents on these vaccines.
ረድኤት ብቻውን ከቀውሱ ሊያወጣን እንደማይችል እናውቃለን። ማየት ያለብን የሰባቱ የዓለም ባለጸጋ ሀገራት መሪዎች በማልማት ላይ ያሉት ሀገሮች ራሳቸው ክትባቶችን ማምረት የሚችሉባቸውን መቀመሚያዎች እንዲያገኙና የአይምሮ ንብረት ባለቤትነት መብት የሚሰጠውን ግዴታ እንዲያነሱ ነው።
የG7 ሀገሮች አባል ያልሆነችው ቻይና ታዲያ የጉባኤው ትኩረት ሆና ቆይታለች። ቤጂንግ ተፈጽማለች ያሉትን የጉልበት ብዝበዛና ዓለም አቀፍ ደንቦችን አክብራ ያለመስራቷን በመውቀስ የተቹት የዩናይትድ ስቴትሱ ፕሬዝዳንት ጆ ባይደን ናቸው። ቡድኑ በተጨማሪም ዩናይትድ ስቴትስ ያቀረበችውን መካከለኛ ገቢ ያላቸው ሀገሮች መሰረተ ልማት ለመደገፍ ባይደን ዓለምን በተሻለ መልሶ መገንባት ያሉትን እቅድ ደግፏል።
We think that there's a much more equitable way to provide
for ምልአት ባለው ሴት የሚመራ ከፍተኛ ጥራት ያለውና ግልጽ በሆነ የፋይናንስ አጠቃቀም የሚደገፍ አሰራር ይበልጥ ሚዛናዊ በሆነ መንገድ በዓለም ዙሪያ ላሉ ሀገሮች በሙሉ ማዳረስ የሚያስችል መንገድ አለ ብለን እናምናለን።
ይህም አዲስ እቅድ ቻይና የቀለበትና የመንገድ እቅድ በሚል እየሰራች ያለችውን የሚቀናቀን ተደርጎ ታይቷል። ቻይናን በበኩሏ ጠንከር ያለ ምላሽ መስጠቷ አልቀረም። ዓለም አቀፍ ውሳኔዎች በጥቂት ሀገሮች የሚደረስበት ወይም የሚወሰዱበት ጊዜ አልፏል ነበር ያለችው። ጉባኤው ሲጠናቀቅም ንግሥት ኤልሳቤጥ ያሰናዱትን የትላንት ምሽቱን ሥነ ሥርዓት የተከታተሉት ባይደን የኔቶና የአውሮፓ ኅብረት ጉባኤዎች ወደሚካሄዱበት ብራስልስ አምርተዋል።
የዜናና የትንታኔው መጽሔት የሚስተናግዱበት ክፍለ ጊዜ ተጠናቀቀ። በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምጽ ራዲዮ ጣቢያ ስርጭት ነው እየተከታተላችሁ ያላችሁት። በዌብሳይታችን amharic.voanews.com ላይ እንገኛለን። @voamharic የፌስቡክ ገጻችን ላይም የቀጥታ ስርጭታችን እየተላለፈ ይገኛል። #voamharic ብላችሁ ደግሞ በትዊተር ተከተሉን። ስርጭቶቻችንን ከኦዲዮ ናው በተጨማሪ በእጅ ስልካችሁ voa.hon.mobi ላይ ታገኙናላችሁ። ከሰኞ እስከ አርብ በአህዱ ራዲዮ 94.3 ላይ እንገኛለን። የምሽቱ የአየር ስርጭት ፕሮዲውሰር ብርሃን ኃይሉ፣ ዋና አዘጋጅ ሰለሞን አባተ፣ ያስተናገድኳችሁ ያለሁት ጽዮን ግርማ ነኝ። ወደ ተከታዩ ዘገባ እንለፍ። በቦረና የአቤሎ ከተማ የተገነባው የቦረና ዩኒቨርሲቲ በቅርቡ ተማሪዎችን ተቀብሎ እንደሚያስተምር ተነግሯል። ባለፈው ሳምንት ማብቂያ የተመረቀው ቦረና ዩኒቨርሲቲ የዞኑን ኢኮኖሚ ለማነቃቃት ጠቃሚ መሆኑን የቦረና ነዋሪዎች ለቪኦኤ ገልጸዋል። ነዋሪዎቹ አሁንም ዞኑ የመሰረተ ልማት እጥረት ያለበት መሆኑን ገልጸው በተለይ በንጹህ መጠጥ ውሃ ረገድ ያለው ችግር መፈታት አለበት ብለዋል። የዞኑ አስተዳደር በበኩሉ መንግስት የቦረና ዞን መጠጥ ውሃ ስራን በፍጥነት ለማገባደድ በቂ ገንዘብ መመደቡን ተናግሯል። ገልሞ ዳዊት ተጨማሪ አለው።
አቶ ቀገር ሲኦዳ የያበሎ ከተማ ነዋሪ ናቸው። በመማር ማስተማር ዘርፍ የተሰማሩት አቶ ቀ ባለፈው ሳምንት የተመረቀው የቦረና ዩኒቨርሲቲ በመሰረተ ልማት ወደ ኋላ ቀርተዋል ላሉት የቦረና ዞን መልካም አጋጣሚ ነው ብለዋል።
ሴናን ኡመት ከና ባዬ እንቆረተምኔ
የዚህ የአካባቢው ሕዝብ ታሪክ በትክክል አልተጠናም። ይህ ዩኒቨርሲቲ እዚህ ሲቋቋም የአካባቢውን ባህል፣ ታሪክ፣ መሬቱን ሁሉን አጥንቶ ለሕዝብ ሊያሳውቅ ይችላል ብዬ ተስፋ አድርጋለሁ። በሁለተኛ ደረጃ ደግሞ ሕዝባችን ኢትዮጵያ ውስጥ ብቻ አይደለም፣ ኬንያ ውስጥም በብዛት ይኖራል። በኬንያ ያሉት ወንድሞቻችን እዚያ ያለው የተጋነነ የትምህርት ክፍያ ስለሚጠይቁ የቦረና ዩኒቨርሲቲ ከድንበር ወዲያ ያሉትን የቡርጂን፣ የቦረናን፣ የገሪን በአጠቃላይ የሁሉንም ማህበረሰብ አንድ ላይ ለማምጣት ትልቅ ሚና ይኖረዋል ብዬ ገምታለሁ።
አቶ ቃከለው ዩኒቨርሲቲው የቦረና ዞን ኢኮኖሚ በምን መልኩ እንዲሻሻል ጥናት አድርጎ የአካባቢውን ሕዝብ ኑሮ የማሻሻል ኃላፊነትም አለበት ብለዋል። የያበሎ ከተማ ነዋሪው አውድም ዞኑ በመሰረተ ልማት ዝርጋታ ወደ ኋላ የቀረ መሆኑን ነው የተናገሩት።
ራኮን ጉዶ ለፍተና ኩባት ቤቱ ኡመቱ ኩኖርሲ ሰቡላ ራኮን እንቀብ ጉዶን ተኮራኮ ቢሻኒቲ
እንደሚታወቀው የዚህ አካባቢ ሌላኛው ችግር የመጠጥ ውሃ እጥረት ነው። አካባቢው አርብቶ አደሮች የሚበዙበት ነው። ከብቶቻቸው ውሃ ይፈልጋሉ፣ ሰውም ውሃ ይፈልጋል። አካባቢው ቆላማ ነው። ውሃ ካላገኘ ደግሞ ወደ ሌላ ልማት ማለፍ አይችልም። ወደ ትምህርት ቤት ግንባታ ስናልፍ ደግሞ የቦረና ዞን ትምህርት ተደራሽነትን ከሌላው የሀገሪቱ አካባቢዎች ስታነጻጽር አሁንም ዞኑ ወደ ኋላ ቀርቷል። ምክንያቱም የዞኑ ቀበሌ ማህበሮች የቆዳ ስፋት ግዙፍ በመሆናቸው ነው። አንድ ቀበሌ ማህበር ውስጥ ትምህርት ቤት አለ ቢባልም መታየት ያለበት ተማሪዎች ከቤታቸው ተነስተው ተማሪ ቤት ለመድረስ የሚወስድባቸው ጊዜ ነው። ስለዚህ ትምህርት ቤቶች በዞኑ በስፋት መገንባት አለባቸው። በተጨማሪም አዳሪ ትምህርት ቤቶችም በተጨማሪ ሊሰሩ ይገባል፣ ተማሪዎች ተረጋግተው ተቀምጠው እንዲማሩ።
ባለፈው ሳምንት የተመረቀው የቦረና ዩኒቨርሲቲ ግንባታው ጥር 2011 ዓ.ም የተጀመረ ሲሆን በ282 ሚሊዮን ብር ወጪ በ12 ሀገር በቀል የግንባታ ተቋራጮች የመጀመሪያ ምዕራፍ መጠናቀቁን የቦረና ዩኒቨርሲቲ ፕሬዚዳንት ዶክተር ቦኩ ቱጬ ተናግረዋል። ዶክተር ቦኩ የዩኒቨርሲቲውን ቀጣዩ ምዕራፍ ግንባታን ሲያብራሩ የሚከተለውን ብለዋል።
እሱም አሁን በቅርብ ተጀምሯል። እንግዲህ 9 የተለያዩ የህንፃዎች ግንባታ፣ ግዙፍ የሆነ የውስጥ መሰረተ ልማት ስራ፣ 7 ኪሎ ሜትር የውስጥ የአስፋልት መንገድን ያካተተ እና የፍሳሽ ማስወገጃዎችን መብራት የመሳሰሉትን ያቀፈ የመሰረተ ልማት ስራም እየተሰራ ነው። የዚህ ምዕራፍ አጠቃላይ ወጪ ወደ 383 ሚሊዮን የሚሆን ብር ነው። 100% ከመንግስት ካዝና በተመደበ ወጪ ነው የሚሰራው እና ሁሉም ነገር እንግዲህ ተስተካክሎ ከፈጣሪ ጋር በአንድ አመት ጊዜ ውስጥ ይህንን የሁለተኛ ምዕራፍ ግንባታንም እናጠናቀቃለን ብለን እየሰራን ነው።
የቦረና ዩኒቨርሲቲ ፕሬዚዳንት ዶክተር ቦኩ አሁን በቅርቡ ወደ ዩኒቨርሲቲው ለሚመደቡ ተማሪዎች በአምስት የትምህርት ዘርፎች ትምህርት እንደሚሰጥ ገልጸው ዩኒቨርሲቲው በተለይ በአርብቶ አደሮች ኑሮ ላይ ትኩረት እንደሚያደርግ ገልጸዋል።
አርብቶ አደርነት ሁሉን አቀፋዊ የሆነ ስነ ኑሮ ነው። ይህንን መሰረት አድርገን የተለያዩ የትምህርት ፕሮግራሞችን፣ የተለያዩ የምርምር ፕሮግራሞችን እናካሄዳለን። ትምህርቶቻችን፣ የጥናት ፕሮግራሞቻችን የአርብቶ አደሩን ህይወት የሚመስሉ ለኑሮ መሰረት የሆኑትን የእንስሳት ሀብት፣ እጅግ በጣም ሰፊ ክምችት ያለው የእንስሳት ሀብት እሴት ተጨምሮበት የአካባቢውን ማህበረሰብ ከችግር የሚያወጣው መሆን አለበት። ይህንን ለማድረግ አንድ ጥናቱን ማካሄድ፣ እዛ ገበያ ማፈላለግ፣ ማስተሳሰር፣ ሴቶችን መጨመር የመሳሰሉትን ነገሮች ያካትታል። ስለዚህ የቦረና ዩኒቨርሲቲ በመጀመሪያ ደረጃ አረዳዱን ለማስተካከል፣ ከዛ በኋላ የእንስሳት እርባታውን ህዝቡ ያለውን እውቀትና በሳይንስ በኩል የሚገኘውን እውቀት በማቀናጀት እንዲሻሻል እና ገበያ ተፈልጎለት ህዝቡ እዚህ ላይ ተመስርቶ ኑሮውን እንዲያሻሽል በርትቶ ይሰራል ማለት ነው።
የቦረና ዞን አስተዳደር በበኩሉ መንግስት የዞኑን የመሰረተ ልማት ተደራሽነት ለማስፋፋት እየሰራ ነው ብለዋል። አቶ ጉዮ ገልገሎ የቦረና ዞን አስተዳዳሪ ባለፈው ዓመትና ዘንድሮ ዓመት ብቻ ከ200 በላይ የመሰረተ ልማት ስራዎች ለአገልግሎት በክተዋል ብለዋል። አሁንም የትምህርት ተደራሽነት ለአርብቶ አደር ልጆች ለማስፋፋት ተጨማሪ አዳሪ ትምህርት ቤቶች መገንባት ላይ መሆናቸውን ገልጸው ነዋሪዎች ተጓተዋል ላሉት የቦረና ንጹህ መጠጥ ውሃ ስራን አስመልክተው ደግሞ ቀጣዩ ምላሽ ሰጥተዋል።
ዋይ ቢሻለቲ ወልቀበቴ ኬሱማ ኔትወርክ ቢሻን ቦረና ገነዱ ገንገላቴ መደኮሚ ውልቺት ጋሪ ታቱረ ሞቱማን ፌደራላ ዶክተር አብይ
የቦረና ዞን የመጠጥ ውሃ ለብዙ ዓመታት በመጓተቱ ምክንያት የዞኑ ዋነኛ የመልካም አስተዳደር ጥያቄ ሆኗል። ከ5 ወር በፊት የፌዴራል መንግስትና የኦሮሚያ ክልል አስተዳደር 1 ቢሊዮን ብር መድበው አሁን ወደ ስራ ገብቷል። ስራው አዲስ የዲዛይን ቅየሳ ስለሚያስፈልገው በዚህ ቀን ይጠናቀቃል በሚል አልተነገረም። ነገር ግን መንግስት በጊዜ ለማጠናቀቅ አቅጣጫ አስቀምጧል።
ባለፈው ሳምንት የቦረና ዩኒቨርሲቲ ምረቃ ላይ የቀድሞ የኢትዮጵያ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ቦሼ፣ የኦሮሚያ ክልል ፕሬዝዳንት አቶ ሽመልስ አብዲሳ፣ የኬንያው ማርሳቢት አስተዳደር ገዢ መሐመድ አሊና ሌሎች እንግዶች መገኘታቸውን የአገር ውስጥ መገናኛ ብዙሃን ዘግበዋል። ለአሜሪካ ድምጽ ገልሙ ዳዊት አዳማ።
ገልሙ ዳዊትን ለዘገባው እናመሰግናለን። አድማጮች፣ አሁን ተከታዩ መሰናዷችን ጤና ነው። የኮቪድ-19 ወረርሽኝ በዓለም ዙሪያ በጤናው ዘርፍ ላይ ያሳደረው ጫና ሀገራት የድንገተኛና ጽኑ ሕክምና አገልግሎት አሰጣጣቸውን መለስ ብለው እንዲገመግሙ ያደረገ ሆኗል። በኢትዮጵያም የድንገተኛና ጽኑ ሕክምና አገልግሎት አሰጣጥ ጥራትና ተደራሽነትን ለመጨመር የሚያስችል የ5 ዓመት መሪ እቅድ ባለፈው ሳምንት የጤና ሚኒስቴር ይፋ አድርጓል። መሪ እቅዱ ማህበረሰቡ በዘርፍ ውስጥ ያለውን ተሳትፎ የሚያሳድግ የድንገተኛ የአደጋና ጽኑ ህሙማን ህክምና አገልግሎት ሰጪ ሰራተኞችና ማዕከላት አቅም የሚገነባበት እንዲሁም የቅድመ ሆስፒታል አምቡላንስ አገልግሎትና የመድኃኒትና የህክምና ቁሳቁስ አቅርቦት የሚሻሻልበትን አሰራር ያስቀመጡ 10 ስትራቴጂካዊ ግቦች አሉት። መሪ እቅዱን ተግባራዊ ለማድረግም 200 ሚሊዮን ዶላር እንደሚያስፈልግ በኢትዮጵያ ጤና ሚኒስቴር የድንገተኛና ጽኑ ህክምና ዳይሬክቶሬት ዳይሬክተር ዶክተር አለኝታ ገብረ ኢየሱስ ለአሜሪካ ድምጽ ገልጸዋል። ኤደን ገረመው አነጋግራቸዋለች። ቆይታቸው ዶክተር አለኝታ ገብረ ኢየሱስ የመሪ እቅዱን አስፈላጊነት ከሚያብራሩበት ይጀምራል።
ያው እንግዲህ የመፈቻ ስነስርዓቱ በጣም በጥሩ ሁኔታ የተሳካ ሆኖ ሰኔ 1 ላይ ተመርቋል። ይህ እቅድ እንግዲህ አጠቃላይ በጤና ሴክተር ላይ ያለውን የቀልጣፋ ህክምና ለማምጣት ተደራሽነቱን ለማሻሻል ለማጠናከር በተለይም አሁን ካለው የህዝብ ብዛት መጨመር፣ የከተሞች መስፋፋት፣ የተለያዩ ሰው ሰራሽና ተፈጥሯዊ አደጋዎች እንደ ወረርሽኞችን ያው አሁን ያለንበትም የኮቪድ-19ንም ጨምሮ እንዲሁም ደግሞ የተለያዩ ተላላፊ ያልሆኑ ህመሞችና አደጋዎች መጨመርን ተያይዞ ከመቼውም ጊዜ በላይ ቀልጣፋና ጊዜውን የጠበቀ የህክምና አገልግሎት ሰፊ ተደራሽ ማድረግ አስፈላጊ ሆኖ ተገኝቷል። ስለዚህ ይህንን ስልታዊ በሆነ መልኩ አድሬስ ማድረግ የምንችልበትን መሪ ትርጽ የተደረገው ከዛም ባሻገር እንግዲህ የጤና ሴክተር የሁለተኛ የትራንስፎርሜሽን እቅድ በቅርቡ ማጸደቁና ይፋ ማድረግ ይታወቃል። በዚህ የትራንስፎርሜሽን እቅድም ላይ በዋናነት የሁሉን አቀፍ የጤና ሽፋንን ተደራሽ ማድረግ፣ የጤና ስርዓት በጣም ለተገልጋይ ምቹና ቀልጣፋ መሆን እንዲችል፣ ከተለያዩ ጤና እክሎች ማህበረሰቡን መጠበቅ፣ እንዲሁም ደግሞ ለዘላቂ ላለው የወረዳ ትራንስፎርሜሽን እና የሃውስሆልድ ትራንስፎርሜሽን ግብዓት መስጠት የሚሉ የተለያዩ የወጡ እቅዶችን ስላሉ እነዚህንም የታለሙ ግቦችን ከማሳካት አንጻር ይህንን ስልታዊ የሆነ እቅድ ማምጣት በጣም አስፈላጊ ይሆናል። እንደው ደግሞ በጣም በትልቁ ስናየውም ደግሞ ለሀገርም የገባንባቸው ኮሚትመንቶች አሉ። ዘላቂ ልማት ግቦችንም ለማሳካት በተለይም ይህን ሁሉን አቀፍ የጤና ሽፋንን ለማዳረስ የዩኒቨርሳል ሄልት ከቨሬጅ የምንለውን በዛ ረገድ የድንገተኛ የአደጋዎችን የጤና ሕክምና አገልግሎትን ማሻሻል በጣም ትልቅ ሚና ያለው ስለሆነ ያንንም ለመደገፍና ስልታዊ በሆነ መልኩ ስራዎችን ለማስፈጸም ይረዳ ዘንድ ነው የተዘጋጀው።
ከዚህ ቀደም ከነበረው አንጻር በምን ይለያል?
እንግዲህ ከዚህ ቀደም በይፋ የጸድቆ ላውንች የተደረገ የድንገተኛ የአደጋና የጽኑ ሕክምና አገልግሎት ስትራቴጂ አልነበረንም። በጣም ሰፊ የተሰሩ ስራዎች አሉ። በመነሻም የተዘጋጀው ስትራቴጂክ ዶክመንት ነበር። ሆኖም ግን አሁን በተለይም ካለው ነባራዊ ሁኔታ አንጻር እይታውን በየት በማድረግ ማምጣት አስፈላጊ ይሆናል። ከዛም ባሻገር የአደጋ ሕክምና በደንብ ላ ብሎ መውጣት እንዲችል ለማድረግ ተችሏል። ደግሞ እንዲሁ ከ2 ዓመት በፊት በዓለም የጤና አሴምብሊ የጸደቀ ሬዞሉሽን ነበረ። ይህን ሬዞሉሽን ኢትዮጵያ ነበረች ግንባር ቀደም ሚናውን ወስዳ በዚህ የዓለም የጤና አሴምብሊ መድረክ እንዲጸድቅ ያደረገችው። ይሄ የኢመርጀንሲ ኬር ሲስተም ፎር ዩኒቨርሳል ሄልት ከቨሬጅ በሚል ርዕስ በሀገራት ሙሉ የድንገተኛ ሕክምና አገልግሎታቸውን የአደጋ ሕክምና አገልግሎታቸውን እንዲያሻሽሉ በጣም ትልቅ ለውጥ ማምጣት እንደሚችሉ የገለጸችበት ነበር እና ከዚህም ተያይዞ በደንብ ስልታዊ የሆነና የተተመነ ኮስትድ የሆነ ሀገር አቀፍ አክሽን ፕላን ማውጣቱ በጣም አስፈላጊ ይሆናል የተዘጋጀ ነው እና በፊት ከነበረው ለየት የሚያደርገው እነዚህ ነገሮች ማጠቃለሉ ነው።
5 ዓመት ነው የሚቆየው ተብሏል እና ምን አይነት ጎሎች ወይም ግቦች ናቸው ያሉት?
10 ግቦች ናቸው ለማስቀመጥ ተሞክረው። አንደኛ የማህበረሰቡን ባለቤትነት በድንገተኛ አደጋዎችና ጽኑ ህክምና አገልግሎት መጨመር ነው። በዚህ ውስጥ እንግዲህ ያው ድንገተኛ ጽኑ ህክምና እና አደጋ ህክምና በባህሪው መቼ እንደሚፈጠር እንዴት እንደሚፈጠር የማይታወቅ ከመሆኑ አንጻር ማህበረሰቡ ቀድሞ አደጋ መከላከል መቻል አለበት እንዳይፈጠር። የተለያዩ ደግሞ አጣዳፊ የጤና እክሎች ሲኖሩ ቀድሞ በመለየት ህይወት የማዳን ስራውን ቶሎ በመጀመር የጤናውን ሲስተም በቀላሉ አክቲቬት ማድረግ መቻል አለበት። ስለዚህ የተጎዳ ሰው ቢኖር የድንገተኛ ህክምና አገልግሎት የሚያስፈልገው ሰው ቢኖር ቶሎ በመለየት ቢቻል በሙያው አስፈላጊ የሆኑ የህይወት አድን ስራዎችን በማከናወን መካተት ይኖርበታል። ከዛም ባሻገር ደግሞ ማህበረሰቡ የዚህ ስራ ዋና ባለድርሻና ባለቤት እንዲሆንና ሲቀጣይ ሲስተምንም ኢቫሉዌት በማድረግ አብሮ ለመሻሻልም እንዲሰራ ማድረግ እንፈልጋለን እና ይሄ አንድ በዋናነት የተቀመጠ ግብ ነው። ከዛም ባሻገር እንግዲህ በዚህ ውስጥ የሚሰሩ የተለያዩ የጤና ባለሙያዎች እንዴት አድርገው ፕሮፌሽናል ሆነው መቆየት ይችላሉ? ቦታውን በጣም አስቸጋሪ የስራ ጫና ያለበት ስለሆነ እንዴት ሞቲቬትድ ሆነው መቆየት ይችላሉ የሚለውንም ለመዳሰስ ሞክረዋል። በጣም መጠነ ሰፊ የሆነ በዚህ በአደጋ በድንገተኛ እና በጽኑ ህክምና አገልግሎት ዙሪያ የሚታዩ የጤና ተቋማት ውስጥ የሚታዩ ችግሮችን ለመቅረፍ ስልታዊ የሆነ እቅድ ተዘጋጅቷል። ያሉትንም ተቋማት ከማሻሻል ከማዘመን አንስቶ አዳዲስ መሰል ተቋማትንም ለመፍጠር የተያዘ እቅድ አለ። እንግዲህ ይህንንም በአራተኛ ደረጃ በተለይም የመረጃ አያያዙን ማቀላጠፍ በጣም ትልቅ ትኩረት ተሰጥቶበት የሚታይ ነው። በዚህ ውስጥ ሁሉ ደግሞ የገቨርናንስ ኤንድ ሊደርሺፕ የምንለው የአመራር ሂደቱ ከላይ ጀምሮ እስከ ታች በየደረጃው የተለያዩ ፓርትነሮችን ባለድርሻ አካላትን በማደራጀት የሚሰራበት አግባብ እንዲኖር ተጠቁሟል። በጣም ደግሞ ከዚህም ባሻገር እንግዲህ ድንገተኛ አደጋና ጽኑ ህክምና አገልግሎት ስንል ከማህበረሰብ የሚጀምር ሆኖ ከታካሚ ቢቻል 3-ዲጂት ቁጥር ያለ በቀላሉ ማስታወስ የሚችልበት ቁጥር በመጠቀም አገልግሎቱ ማግኘት እንዲችል፣ ከዛም ደግሞ በጤና ተቋማት የሚሰጥ የህይወት አድን መጀመሪያ ደረጃ ህክምና፣ የድንገተኛ ህክምና፣ የአደጋ የቃጠሎ የመመረዝ አገልግሎቶችን በተጠናከረ መልኩ መስጠት የሚቻልበትና አስፈላጊ የሆኑ ቀዶ ህክምና እንዲሁም ደግሞ የጽኑ ህክምና አገልግሎት የመልሶ ማገገም ህክምናንም መስጠት የሚቻልበትን ማዕቀፍ የያዘ ነው በአጠቃላይ። እና በዚህ ሁሉ ውስጥ ያለውን የህሙማን ቅብብሎችንም ጨምሮ ለመስራት በጣም የታየ አንድ እንደ ትልቅ ፒላር ኤሪያ የተያዘ ነው። እንግዲህ እነዚህ በየጊዜው የሚፈጠሩ በድንገተኛ ህመሞች ቢኖሩም ከባድ ደግሞ ከዛም በላይ የሆኑ ክስተቶች ወይም አጣዳፊ የጅምላ አደጋዎች በሚፈጠሩበት ጊዜም ያንን ለመመከት የሚያስችል አቅም ሲስተም አለው የሚለውንም ለመዳሰስ ሞክሯል። ይህ ሁሉ እንግዲህ ደግሞ ከዘላቂ የፋይናንስ ስርዓት ጋር መታገዝ አለበት፣ በግብአት በመድኃኒት እንዲሁም ደግሞ በህክምና ቁሳቁስ መታገዝ አለበት በሚሉ በእነዚህ በ10 ስትራቴጂክ ኦብጀክቲቮች የተቃኘ ነው አጠቃላይ እቅዱ። እንግዲህ ያው ይህን ስትራቴጂ ከግብ ለማድረስ በተለይ እቅድ ወደ 200 ሚሊዮን ዩኤስ ዶላር እንደሚያስፈልግ ታውቋል። ስለዚህ በዛ ረገድ የተለያየ መዋለ ንዋይ ማሰባሰብ፣ ሪሶርሶችን ማሰባሰብ ላይ ሁሉም ባለድርሻ አካላት እንዲያግዙን ጥሬን ማስተላለፍ እፈልጋለሁ።
ኮቪድ-19 አንድ እንድንገነዘበው ያደረገን ምንም እንኳን እጅግ የዘመኑ የህክምና ሆስፒታሎችና ክሊኒኮች ቢኖሩም ግን የኦክሲጅንና መሰረታዊ የሆነ የመተንፈሻ ማገዣ መሳሪያዎች እና ሌሎች መሳሪያዎች እጥረት እንዳለን ታይቶ ነበረ። መሰረታዊ የጤና መሳሪያዎችን በማስገባት ረገድ ምን የታሰበ ነገር አለ?
ይሄ በጣም ጥሩ ጥያቄ ነው። እንግዲህ ያው ኮቪድ በአንድ በኩል በጣም ሰፊ ጫና የፈጠረበት ግን ቢሆንም በጤናው ሲስተም፣ በሌላው በኩል ደግሞ ጥሩ የሆኑ ከዚህ በፊት ትኩረት ያላገኙ ሁኔታዎችን ወደ ትኩረት እንዲመጡ ማድረግ ችሏል። ከዚህም አንዱ የድንገተኛና የጽኑ ህክምና አገልግሎቱ ነው። ስለዚህ በዚህ ረገድ ያው ያሉት ተቋማቶች ግብዓቶችን ከየተለያዩ አቅጣጫዎች መሰብሰብ ሙከራዎች እየተደረጉ ነው። ከዛም ባሻገር ደግሞ በእቃዎቹ ተደራሽ ከማድረግም ባሻገር ባለሙያዎችን ደግሞ በደንብ በማሰልጠን እነዚያ እቃዎች እቃ ብቻ ሆነው እንዳይቀሩ ስራ እየተሰራ ነው። ስትራቴጂክ እቅዱን ደንብ ባልተቆራረጠ መልኩ ተደራሽ መሆን እንዲችል የሚያስችሉ እቅዶች ተዘጋጅተው ተነድፈው ቀርበዋል እና በዛ ረገድ እንግዲህ በጣም ብዙ ስራ እንደምንሰራ ተስፋ አለኝ።
አመሰግናለሁ ስለነበረን ቆይታ።
ኤደንን ለዘገባው እናመሰግናለን። አድማጮች፣ ወደ ዝግጅታችን አጠናቀን ወደ መጨረሻው ዝግጅት ላይ እንገኛለን። ስፖርት ነው ዝግጅታችን። ሀብታሙ ስዩም ለጥቂት ደቂቃዎች አብሯችሁ ይቆያል።
በተሰንበት ግዴ አዲስ ያለም 10000 ሜትር ክብረ ወሰንን አስመዝግባለች። በሆላንድ ሄንጌሎ በተደረገው የኦሎምፒክ ማጣሪያ ውድድር ላይ ባለድል የሆነችው ለተሰንበት ውድድሩን ያጠናቀቀችው በ29 ደቂቃ 01 ሰከንድ 03 ማይክሮ ሰከንድ ነው። ክብረ ወሰኑ ከዚህ ድል ሁለት ቀናት በፊት ለሆላንድ በመትሮጠው ሲፋን ሐሰን ተይዞ ነበር። ይሁንና ለተሰንበት ከ48 ሰዓታት በኋላ በ5 ሰከንዶች በተሻለ ጊዜ ውድድሩን በመጨረስ ክብረ ወሰኑን ተረክባለች። ለተሰንበት ይሄ ድል ከዓለም የአትሌቲክስ ልዩ ባለታሪኮች ውስጥ አንዱ ያደርጋታል። ከ28 ዓመታት በኋላ በ5000 እና 10000 ሜትሮች የዓለም ክብረ ወሰን ባለቤት የሆነች የመጀመሪያዋ ሴትም ያደርጋታል። ቀደም ባለው ጊዜ ይህን ታሪክ የሰራችው የኖርዌይ ዜግነት ያላት ኢንግሪድ ክርስቲያንሰን ናት። በጎርጎሳውያኑ 1986 እና 1993 ባስመዘገበቻቸው ድሎች ቅዳሜ በነበረው የዩሮ 2021 የአውሮፓ ሀገራት ዋንጫ ላይ ዴንማርክና ፊንላንድ የእግር ኳስ ጨዋታ በሚያደርጉበት ወቅት ራሱን ስቶ የወደቀው የፊንላንድ የመሃል ተጫዋች ክርስቲያን ኤሪክሰን በመልካም ጤንነት ላይ እንደሚገኝ ተገልጿል። ከዚህ ቀደም በኮቪድ-19 ቫይረስ ተይዞ ነበር የሚለውን ወሬ የሚጫወትበት የጣሊያኑ ኢንተር ሚላን ክለብ ሐኪሞች አስተባብለዋል። ተጫዋቹ ከዚህ ቀደም የህመም ምልክት አልታየበትም ብለዋል። በጨዋታው 42ኛ ደቂቃ ላይ ነበረ ራሱን የሳተው ኤሪክሰን። ሕይወት አድን የልብ ሕክምና ከተደረገለት በኋላ በመልካም ጤና ላይ እንደሚገኝ ባለስልጣናት ይፋ አድርገዋል። ዘገባው የሮይተርስ ነው። የአሜሪካ ድምፅ ከሰሞኑ ከቅርጫት ኳስ ገናናዎች መካከል አንዱ ከሆነው ዲኬምቤ ሙቶምቦ ጋር ቆይታ አድርገዋል። ኮንጎ ተወልዶ በአሜሪካ የቅርጫት ኳስ ማህበር ውድድሮች ላይ ኒው ጀርሲ ኔት እና ዴንቨር ናጌትስን ለመሰሉ ቡድኖች ለ18 የውድድር ምዕራፎች የተጫወተው ሙቶምቦ በቅርቡ የተካሄደው የአፍሪካ ቅርጫት ኳስ ሊግ መዋለ ንዋይ አፍሳሾች መካከል አንዱ ነው። ሊጉ ስለሚኖረው ፋይዳ ይህንን ብለዋል።
For so long people been talking about when Africa will have its own professional league.
ብዙ አመታት ሰዎች አፍሪካ መቼ ነው ፕሮፌሽናል የቅርጫት ኳስ ሊግ የሚኖራት እያሉ ሲጠይቁ ነበር። ዛሬ የአፍሪካ ልጆች ከእናት ከአባታቸው ከእህት ከወንድሞቻቸው ከሚወዷቸው ሰዎች ፊት ለፊት ለመጫወት በአህጉራቸው እድሉን ያገኛሉ። በአፍሪካ የቅርጫት ኳስ ሊግ ውስጥ በመጫወት መጠነኛ ገቢ ያገኛሉ። ይሄ ዛሬ ሳይሆን ከብዙ ዓመታት በፊት የተጀመረ ነገር ነው። ብዙ ሰዎች ይህንን አያውቁም። ከ30ና ከዚህ ዓመታት በላይ ስለቆየ ጉዳይ ነው እያወራን ያለ ነው። የዚህ ታሪክ አባል በመሆኔ በጣም ደስተኛ ነኝ። ኮሚሽነራችን በዚህ ሊግ ውስጥ በመዋለ ንዋይ አፍሳሽነት እንዲሳተፉ የአፍሪካ ገናናዎችን በመጋበዙ ላመሰግነው እወዳለሁ ብለዋል ሙቶምቦ። የ54 ዓመቱ ዲኬምቤ ሙቶምቦ የአፍሪካ ቅርጫት ኳስ ሊግ ቀጣይነትን ስለሚጠራጠሩ ሰዎች ያለውን ሐሳብም ሰጥቷል። አስተዋል። አፍሪካ በሀብት የተሞላች አህጉር ናት። ያ ሀብት ሲገኝ ሁሉም ወደ አህጉሩ ለመምጣት ይፈልጋል። ያ ሀብት አልተገኘም ብለው ለሚያስቡ ዛሬ ይቃወማሉ እንጂ ነገ በዚያ ይገኛሉ። አፍሪካ ባዶ እጇን አትሆንም። የምነግርህ የአህጉሯ አቅም ከፍተኛ መሆኑን ነው። አህጉሪቱን እንደ ወጣት ነው የምናያት። በአፍሪካ 700 ሚሊዮን የሚሆነው ህዝብ ወጣት ነው። ይህ ሊግ እኛ ያቀረብንላቸው መጠነኛ ገቢ የሚያገኙበት መሳሪያና ስጦታ ነው። ይሄ ህዝባችንና አህጉሩን ለመጥቀም የከፈትነው ልማት እንጂ ተራዶ አይደለም። ቀደም ባለው ጊዜ የቅርጫት ኳስ መጫወቻ ስቴዲየሞች እንኳ አልነበሩም። አሁን ግን በአፍሪካ ቅርጫት ኳስ ሊግ ውስጥ ቡድኑ እንዲሳተፍ የሚፈልግ ሀገር የቅርጫት ኳስ ስታዲየም እንዲገነባ ቅድመ ግዴታ ተቀምጧል ነው ያለው። ናይጄሪያና ሴኔጋልን የመሰሉ ሀገራት የስታዲየም ግንባታዎችን መጀመራቸውን የተናገረው ሙቶምቦ ያሉት ሁኔታዎች አበረታች መሆናቸውን ጠቅሰዋል። ከ200 ሀገራት በላይ በቴሌቪዥን ያዩት የአፍሪካ ቅርጫት ኳስ ሊግ መጻኢ ዘመንም መልካም እንደሚሆን ተስፋውን አጋርተዋል።
ሀብታሙ ስዩምን እናመሰግናለን። የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በምሽቱ ፕሮግራም ዋና አዘጋጅ ሰለሞን አባተና በሁሉም ስፍራ ባሉ መላ ባልደረቦቻችን ስም የምሰናበታችሁ ጽዮን ግርማ ነኝ። አብራችሁን ስለቆያችሁ እናመሰግናለን። በእኛ በኩል ሰላም፣ በደህና አደሩ። ለጥቂት ደቂቃዎች አስቴር አወቀን አብረን እንተዋችሁ።